Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት ዩናይትድ ስቴትስ ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን የዘር ማጥፋት ፈጽሟል ትላለች።
In my judgment, Daesh is responsible for genocide against groups in areas under its control, including Yazidis, Christians,
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በዛሬው ዕለት የሰጡትን መግለጫ ነው የሰማነው። በሌላኛው ዘገባ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የጠቅላይ ፍርድ ቤት ዳኛ ሹመታቸውን አስታውቀዋል። ማሪክ ጀርላንድ
I simply ask Republicans in the Senate to give him a fair hearing. And then an up or down vote.
በቀላሉ ኔ ሪፐብሊካኑን የሴኔት እንደራሴዎች የምጠይቃችሁ የእጩዬን ሹመት ጉዳይ በመመልከት ፍትሐዊ ድል እንድትሰጧቸው ነው።
አሁንም ምን አለ? ድብደባ አለ። አሁንም ጭቆና አለ። አሁንም የህዝብ የመናገር ነጻነት ተነፍጎ ነው ያለው።
ስለ ጠቅላይ ፍርድ ቤቱ አሰራርና አሽዋሽዋም የምንለው ይኖረናል። በደቡባዊ ኢትዮጵያ ጋሞ ኮፋ ዞን ውስጥ ወደ 150 ሺህ ሰዎች የሚኖሩባት ቁጫ ወረዳ ውስጥ የማንነት ጥያቄ አለን በሚል ወደ አዲስ አበባ የመጡ ወኪሎች ጉዳያቸውን ለፌዴሬሽን ምክር ቤት አቀርበዋል።
ከላይ የሰማናቸው አስተያየታቸውን የሰጡት ናቸው። ዓለም አቀፉ የጤና ድርጅት ደግሞ WHO ባለፈው ጥናት መሰረት በዓለማችን ከሚከሰቱት የሰዎች ሞት በአመት 12.6 ሚሊዮን የሚሆነው ጤናማ ባልሆኑ የአካባቢ ንብረት መበረዝ ምክንያት እንደሆነ አረጋግጧል።
አዎ፣ ከፕሮግራሞቻችን ጋር መልካም ቆይታ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ሶሪያና ኢራቅ ባሉት እስላማዊ መንግስት ነኝ የሚለው ቡድን አማጽያን ላይ በሚደረገው ወታደራዊ ጫና ምክንያት ካለፉት 15 ወራት ወዲህ ከያዛቸው ግዛቶች 22 ከመቶ አጥቷል። 8 ከመቶውን ያጣው ካለፈው ጥር ወር ወዲህ ነው። ጄን የተባለ ተቆጣጣሪ ቡድን ያቀረበው ትንታኔ ውጤት ነው ይህን ያሳወቀው። ጽንፈኞቹ አማጽያን እየተገለሉ መሆናቸውን አመላክቷል። ይቅርታ፣ ተቆጣጣሪ ቡድን በተለይም ጽንፈኛው ቡድን እንደ መዲናው በሚቆጥረው ራካን በቱርክ ድንበር መካከል ያለውን አካባቢ ይጠቅሳል። የሩሲያ የአየር ድብደባ በዩናይትድ ስቴትስ የሚመራው የጥምረት ኃይል ከኩርዶች ጋር ተጣምሮ ሱኒ ተዋጊዎች ደግሞ በየብስ የሚያካሂዱት ውጊያ ተዳምሮ ጽንፈኞቹን አማጽያን በማባረር ቁልፍ የሆኑ የድንበር አካባቢዎችን ነጻ እንዳወጡ IHS ጄን የተባለው የተቆጣጣሪው ቡድን ጠቁሟል። ጽንፈኛው ቡድን በአሁኑ ወቅት የሚቆጣጠረው ከቱርክ መሳሪያና ተዋጊዎችን አሾልኮ የሚያስገባበት አነስተኛ የሶሪያ ግዛት ላይ እንደሆነም አስታውቋል።
ቡሩንዲን፣ ቤኒኒን፣ ሩዋንዳን፣ ጊኒን፣ ላይቤሪያን፣ ታንዛኒያን፣ ማዳጋስካርና ቶጎን በመሳሰሉ የአፍሪካ ሀገሮች ህዝቦች ከዓለም እጅግ ባነሰ ደስታ እንደሚኖሩ የደስታ ኑሮን በሚመለከት የወጣ የዓመቱ ዘገባ ጠቁሟል። በዓለም ደረጃ ጥናት የሚያካሂደው በዩናይትድ ስቴትስ ካሉ ኩባንያ ጋር አጋር የሆኑት አስተዳዳሪ ጆን ክሊፍተን ጥናቱ የተካሄደው የሀገሮቹን ዓመታዊ የነፍስ ወከፍ ገቢን፣ የመኖር ዕድሜን፣ የሙስና ሁኔታን፣ የማኅበራዊ ድጋፍና የኑሮ ምርጫን ለማድረግ ያለውን ነጻነት መሠረት በማድረግ እንደሆነ ገልጸዋል። በተለይም ላይቤሪያ የሕዝብ ደስታን በሚመለከት ዝቅተኛ ቦታ እንድትገኝ አስተዋጽኦ ያደረገው የኢቦላ በሽታ እንደሆነ ገልጸዋል። ሰዎች ስለገጠማቸው ሐዘን፣ ቁጣና ስለደረሰባቸው አካላዊ ስቃይ ስንጠይቅ በዚህ ጉዳይ ላይ ከፍተኛ ቦታ ከያዙት 10 የዓለም አገሮች ላይቤሪያ አንዷ ሆናለች ሲሉ ክሊፍተን አስረድተዋል። የአፍሪካ ሀገሮች ትልልቅ ጥንካሬዎች አንዱ የማህበራዊ መረዳዳት መሆኑን በጥናቱ እንደተዘገበ ዘገባው ጠቁሟል። ይሁንና በመንግስታት ደረጃ ያለውን ሁኔታ በተለይ ስለሙስና ለአፍሪካ እድገት እንቅፋት መሆኑን እንደቀጠለ ክሊፍተን አክለዋል። በዓለም ደረጃ ስላለው የስደተኞች ኑሮ የወጣው ዓመታዊ ዘገባ ዴንማርክ አንደኛ ስትሆን ስዊትዘርላንድ ደግሞ ሁለተኛ መሆኗን አመልክቷል።
በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን በአሁኑ ወቅት ወታደሮቻቸውን ከሶሪያው ጦር ግንባር እያስወጡ ቢሆንም ካስፈለገ በሰዓታት ውስጥ ሊመለሱ ይችላሉ ብለዋል። ፑቲን በሶሪያው ጦርነት ያገለገሉ ወታደሮችን ሲሸልሙ ባደረጉት ንግግር ግጭቱን እንደገና ማባባስ እንደማይፈልጉ አስገንዝበው የሶሪያ ባለስልጣኖችና የሀገሪቱ ፕሬዝዳንት ባሽር አልሳድን የሚዋጉት አማጽያን አደብ ገዝተው የሰላም ስምምነት ላይ ይደርሳሉ የሚል ተስፋ እንዳላቸው ገልጸዋል። የአብዛኛዎቹ የሩሲያ ወታደሮች ከሶሪያ መውጣት በሁለትና በሶስት ቀናት ውስጥ እንደሚጠናቀቅ የሩሲያ አየር ኃይል አዛዥ አስታውቀዋል። ሶሪያ ላይ የነበሩት ወታደሮች ከ3000 እስከ 6000 ይሆናሉ ስትል ዩናይትድ ስቴትስ ገምታለች። 1000 የሚሆኑ የሩሲያ ወታደሮች ሶሪያ እንደሚቆዩ ሩሲያም ጠቁማለች። ለዛሬ የያዝነው ዜናዎች እነዚህ ነበሩ። ከቀሪው ጋቢና ቪኦኤ ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ራሱን የእስልምና መንግስት ብሎ በሚጠራው ቡድን የሚፈጸሙ ግድያዎች በጅምላ ዘር ማጥፋትን ያካትታሉ የሚል ድምዳሜ ላይ መድረሳቸውን አስታወቁ። ጄፍ ሼልደን ያጠናቀረውን ዘገባ ሄኖክ ሰማዝጌር እንዲህ ያቀርበዋል።
በዛሬው ዕለት ጆን ኬሪ በሰጡት መግለጫ በኢራቅና ሶሪያ የሚንቀሳቀሰውን ቡድን በአረብኛ ስሙ ዳይሽ እያሉ ነበር የጠሩት።
In my judgment, Daesh is responsible for genocide against groups in areas under its control, including Yazidis, Christians, and Shia Muslims.
የደረስኩበት ውሳኔ ዳይሽ በሚቆጣጠራቸው አካባቢዎች በተለይ በክርስቲያኖች፣ ያዚዲስና ሺያ ሙስሊሞች ላይ የጅምላ ዘር ማጥፋት ወንጀል ይፈጽማል የሚል ነው። ዳይሽ ራሱን የዘር አጥፊ ቡድን አድርጎ በርዕዮተ ዓለሙም ሆነ በተግባር አረጋግጧል። ይህንን ደግሞ ከሚናገሩትና ከሚሰሩት በግልጽ መመልከት ይቻላል።
የውጭ ጉዳይ ሚኒስትር ጆን ኬሪ አክለውም አሸባሪ ቡድኑ በሰው ዘር ላይ በተፈጸሙ ወንጀሎችና የተለያዩ ሕዝቦችን ሕልውና በመፈታተን ማጥፋት ወንጀሎችም እጁ አለበት ብለዋል። ሚስተር ኬሪ እነዚህን ድምዳሜዎች ያጠናከረላቸው በዩናይትድ ስቴትስ ከፍተኛ የደህንነትና ስለላ መረጃዎች የቀረቡ ዘገባዎች እንደሆኑም ገልጸዋል። በእነዚህ ዘገባዎች መሠረት ራሱን እስላማዊ መንግሥት ብሎ የሚጠራው ቡድን የተለየ ሃይማኖት ያላቸውን በእምነት ልዩነት በተነሳ ያለ ፍርድ ይረሽናል፣ በቡድን ይገድላል፣ አስገድዶ ይደፍራል የሚሉ ናቸው። የዩናይትድ ስቴትስ ኮንግረስ የባራክ ኦባማ አስተዳደር በኢራቅና ሶሪያ በእስላማዊ መንግሥት የሚፈጸሙ ሃይማኖትና ዘርን ያማከሉ ግድያዎችን በይፋ አጣርቶ የጭካኔ ድርጊቶችን እንዲያወግዝ ለዛሬ የጊዜ ገደብ ሰጥቶ ነበር። የኬሪ ድምዳሜ የጊዜ ወሰኑን የጠበቀ ሆኗል። የኔብራስካው የሕዝብ ተወካይ ጄፍ ፎርትንቤሪ ለአሜሪካ ድምፅ ሬዲዮ በሰጡት ቃለ ምልልስ ሰዎችን በቡድን እየለዩ መግደል ሲጀመር ጉዳዩ የፍትሕ ማጣት ብቻ ሳይሆን በስብዕናችንና ስልጣኔያችን ላይ የተቃጣ ጥቃት ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንደዚህ አይነት መግለጫ ለመጨረሻ ጊዜ ያወጣው ከ12 ዓመታት በፊት ሲሆን በወቅቱ የውጭ ጉዳይ ሚኒስትር ኮሊን ፓወል በሱዳን ዳርፉር ግዛት የተፈጸሙ ግድያዎችና የጅምላ አስገድዶ መድፈር ተግባሮችን ዘር ማጥፋት ብለዋቸው ነበር።
ሽርን ጋቢና ቪኦኤ ኩኬ ሰውራሬ እንዘ ሀካ ታረ ደ ሄኖክ ፈንቼ ደ መስታወት አረጋው
ቢቲ ተለመ ጆኒ ና ጋቢና ቪኦኤ ዊት ሄኖክ ፈንቼ መስታወት አረጋው
ፕሬዚዳንት ባራክ ኦባማ በጠቅላይ ፍርድ ቤቱ ዳኛ አንቶኒ ስካሊያ ሞት ምክንያት የተረፈውን ባዶ ቦታ ለመሙላት ህግ በሚያዛቸው መሰረት ትላንት ሜርሊክ ጋርላንድን መርጠው አሳውቀዋል። ጄፍ ኮስተር ያጠናቀረው ዘገባ አለ፣ ሰለሞን አባተ እንዲያቀርበዋል።
ፕሬዚደንቱ ዳኛ ጋርላንድ ምርጫቸው መሆናቸውን ከማሳወቃቸው በፊት ከሪፐብሊካኑም ከዲሞክራቶቹም የህዝብ እንደራሴዎች እንዲሁም ከዳኝነት ጉዳዮች ሊቃውንት ጋር መምከራቸውን በቤተ መንግሥቱ ሮዝ መናፈሻ ውስጥ ንግግር ባደረጉበት ጊዜ ገልጸዋል። ዳኛ ሜሪክ ጋርላንድ በጥብቅና በነገረ ፈጅነትና በአቃቢ ህግነት እንዲሁም በዲስትሪክት ኦፍ ኮሎምቢያ የፌዴራሉ ወረዳ ፍርድ ቤት ይግባኝ ሰሚ ችሎት ዳኛ ሆነው በሰሩባቸው ዓመታት የሪፐብሊካኑንም የዲሞክራቶቹንም ድጋፍና ክብር መጎናጸፋቸውን ፕሬዚደንት ኦባማ ትናንት እዚያው ዋይት ሃውስ አጸድ ውስጥ ተናግረዋል። የሕግ መወሰኛ ምክር ቤቱ ሪፐብሊካን አባላት የተሰናባች የሥልጣን ዘመኑ ሊጠናቀቅ ከአንድ ዓመት ያነሰ ጊዜ የቀረው ፕሬዚደንት ያቀረበውን እጩ ሹመት ጨርሶ አናይም ብለዋል። ፕሬዚደንቱ ግን እንደራሴዎቹ ይህንን አቋማቸውን ተመልሰው እንዲፈትሹና የእጩአቸውን ጉዳይ እንዲመለከቱ በአጽንኦት ጠይቀዋል።
I simply ask Republicans in the Senate to give him a fair hearing and then an up or down vote.
በቀላሉ እኔ ሪፐብሊካኑን የሴኔት እንደራሴዎች የምጠይቃችሁ የእጩዬን ሹመት ጉዳይ በመመልከት ፍትሐዊ ዕድል እንድትሰጧቸው ነው። ከዛም እቀበላለሁ አልቀበለውም የሚል ቀላል ድጋፍ ወይም የተቃውሞ ድምፅ እንድትሰጡ ነው። ይህንን ሳታደርጉ ብትቀሩ ግን ሕገ መንግሥታዊ ግዴታችሁን መርገጥ ብቻ ሳይሆን የፍርድ ቤቱን ምልአተ ጉባኤ ለማሟላት የሚደረገው ጥረት ሰንካላ እንዲሆን ማድረጋችሁ ነው። አድራጎታቸው የሚያረጋግጠው ይህ ማለት ሁሉም ነገር ለፖለቲካ ወገናዊነት ያደረ ነው ማለት ነው። ሁሉም ነገር
ነገሩ ሁሉ እንካ በንካ ይሆንና ሪፐብሊካንም ሆነ ዲሞክራት ማንም ፕሬዚደንት ኃላፊነቱን በአግባቡ እንዳይወጣ ይሆናል ሲሉ አስጠንቅቀዋል ፕሬዚደንት ባራክ ኦባማ። ጋርላንድ ሳጋ የተናነቃቸው ፕሬዚደንቱን አመስግነዋል። የዳኞቹ ውሳኔ የሚመነጨው በሕግና በሕግ ብቻ ስለመሆኑ ሕዝብ እርግጠኛ መሆን አለበት ብለዋል።
It will provoke an endless cycle of more tit for tat and make it increasingly possible for any president, Democrat or Republican, to carry out
የሁለትዮሽ ጦርነት ከማምጣት ባለፈ የሚያመጣው ፋይዳ አይኖርም።
ፕሬዚደንት ባራክ ኦባማ ናቸው ይህንን ያሉት። ጋርላንድ በዚሁ ወቅት በዋይት ሃውስ ቤተ መንግሥት ሮዝ መናፈሻ ውስጥ በተካሄደው ሥነ ሥርዓት ላይ ሲናገሩ ለሕገ መንግሥቱና ለሕግ ታማኝነቴን ማረጋገጥ የሙያዊ ሕይወቴ የመሠረት ደንጊያ ባለፉት 18 ዓመታት መሆን ስለምፈልገው የዳኛ ዐይነትም መሪ አርማዬ ነው። የሕግ መወሰኛ ምክር ቤቱ ዛሬ ለታጨሁበት ሹመት ብቁ ነው ብሎ ካመነብኝ ወደፊትም በዚሁ መንገድ ለመቀጠል ቃል እገባለሁ ብለዋል። ፕሬዚደንት ባራክ ኦባማ ዳኛ ሜሪክ ጋርላንድን ለጠቅላይ ፍርድ ቤቱ ማጨታቸውን ካሳወቁ በኋላ የተናገሩት የሪፐብሊካን ፓርቲው የሴኔቱ መሪ ሚች ማኮኔል የፕሬዚደንቱን እጩ ጉዳይ እንደማያዩ በድጋሚ አረጋግጠዋል። ይህ በእንዲህ እንዳለ ለሕይወት ዘመን የተረጋገጠ ሥራ የማይሻር የማይቀለበስ ኃላፊነትና ሥልጣን ያላቸው ሰዎች ጥቂት ናቸው። በዩናይትድ ስቴትስ እንዲህ ያለ ሥልጣን ያለው የዳኝነቱ ሁሉ የበላይ የሆነው የጠቅላይ ፍርድ ቤቱ ዳኝነት ነው። ወይ በሞት አሊያም ደግሞ በራስ ፈቃድ ካልሆነ ይህ ሹመት የሕይወት ዘመን ሹመት ነው። በእርግጥ አንድ ጊዜ ብቻ በዩናይትድ ስቴትስ የመንግሥትነት ታሪክ ውስጥ የዛሬ 111 ዓመት በ1805 ዓመተ ምህረት በአውሮፓውያን አቆጣጠር ሹምሽር ተካሂዷል። በአሁኑ ወቅት በዩናይትድ ስቴትስ የዕድሜ ዘመን የዳኝነት ሹመት አሰራር ላይ ሕዝባዊ ክርክር እየተካሄደ ነው። አንዳንድ ባለሙያዎች እንዲያውም ሕገ መንግሥታዊ ማሻሻያ እንዲደረግ እየጠየቁ ነው። የሥልጣን ዘመኑ ገደብ ይበጅለት ሲሉ ይሟገታሉ። ለመሆኑ የጠቅላይ ፍርድ ቤቱ አሰራር ምን ይመስላል? ሼሊ ሽለንደር ያጠናቀረችው ዘገባ አለ፣ ሄኖክ ሰማግዜር ይዞታል። ሄኖክ፣ ወደ አንተ ልመለስ።
በዩናይትድ ስቴትስ ታላቁ ችሎት የጠቅላይ ፍርድ ቤቱ ነው። 9 ዳኞች በሀገሪቱ የበላይ የሆኑ ሕጎችን ያጸድቃሉ፣ ይተረጉማሉ። 9 የጠቅላይ ፍርድ ቤት ዳኞች በሌሎች ፍርድ ቤቶች በተወሰኑ ውሳኔዎች ላይ የመጨረሻ ፍርድ ያሳልፋሉ። በዚህ ምክንያት ዳኞቹ እጅግ ሰፊ ስልጣን አላቸው። የህዝብን ኑሮ በቀጥታ የሚመለከቱና የሀገሪቱን አቅጣጫ የሚለውጡ ወይም የሚያጸኑ ውሳኔዎችን ያጸድቃሉ። ስልጣናቸው ደግሞ የጊዜ ገደብ የለውም፣ እስከ ዕድሜ ፍጻሜያቸው ድረስ። የዩናይትድ ስቴትስ ሕገ መንግሥት የጠቅላይ ፍርድ ቤት ዳኞች ሹመት ለዕድሜ ልክ ነው አይልም። ነገር ግን አንቀጽ 3 የተተረጎመው እንደዛ ነው። አንቀጽ 3 ንዑስ አንቀጽ 1 እንደሚለው ከሆነ የጠቅላይ ፍርድ ቤትና የበታች ፍርድ ቤት ዳኞች በጥሩ ሥነ ምግባር በሥልጣናቸው ይቆያሉ። አንድ ጊዜ ብቻ በ1805 ሹምሽር ተካሂዷል። ዳኞቹ ሥልጣናቸው ዕድሜ ልክ እንዲቆይ የተደረገው ውሳኔዎቻቸው በፖለቲከኞች እንዳይሸበቡ ነው። የጠቅላይ ፍርድ ቤት ዳኞች በፍትህ ሥርዓቱ በገለልተኝነት ያገለግላሉ። ሆኖም የጠቅላይ ፍርድ ቤት ዳኞች የሚሾሙት በፖለቲከኞች ነው። ሹመቱን የሚሰጡት ፕሬዝደንቶች ዳኞቹን ሲሾሙ በፖለቲካ አስተሳሰባቸው መርጠው ነው። አዲሱን ክፍለ ዘመን ከጀመርን አንስቶ ዳኞቹ ድምፅ የሚሰጡት በግል እምነታቸው ተነስተው ነው። አንድ ጥናት እንዳመለከተው 98 ከመቶ ከ1970ዎቹ እስከ 2006 ዓ ም እንደ አውሮፓውያን ዘመን አቆጣጠር በአማካይ የጠቅላይ ፍርድ ቤቱ ዳኞች ለ26 ዓመታት በሥልጣን ላይ ቆይተዋል። አንዳንድ ጊዜ በፈቃዳቸው ጡረታ የሚወጡ ዳኞች በፖለቲካ አመለካከት የሚቀርባቸው ፕሬዚዳንት እስኪመረጥ ድረስ ጡረታቸውን ያዘገያሉ። በጠቅላይ ፍርድ ቤቱ ከ9 ዳኞች በሞት ወይም በጡረታ አንዱ ወይም አንዷ ሲገለሉ ክፍተቱን ለመሙላት የሚከናወነው ሂደት በፖለቲካ አመለካከት የተውሰበሰበ ነው።
ስሜን ልንገራችሁ ስሜ ማነው?
ጋምቢና ቢኦኤ
ተናታሪ ተጋታሪ
ጋቢና ቪኦኤ ይቀጥላል። አሁን ሙዚቃ እንጋብዝ። መስታወት፣
አዎ፣ ትንሽ ፈታ እንበል።
በሱራፌል ቋንቋ ፈታ እንላለን።
ምን ይዛል?
ሞቅ ያለ ሙዚቃ ነው የጠየቀኝ። ሞቅ ያለ ሙዚቃ ሳስብ ዲና አንተነህ ትባላለች። እዚህ ዋሽንግተን ዲሲ ነው የምትኖረው። ናማ የተሰኘ ሞቅ ያለ ሙዚቃ አለ።
በጣም ዝነኛ ሆኗል እሱ ዘፈን።
በጣም
እመጣለሁ። እናመሰግናለን ዲጄ። አሁን ወደ ደቡባዊ ኢትዮጵያ ነው የምናመራው። ጋሞ ጎፋ ዞን ውስጥ ወደ 150 ሺህ ሰዎች በሚኖሩባት ቁጫ ወረዳ ውስጥ የማንነት ጥያቄ አለን በሚል ወደ አዲስ አበባ የመጡ ወኪሎች ጉዳያቸውን ለፌዴሬሽን ምክር ቤት አቅርበዋል። በወረዳው ሕዝብ ግፍ ይፈጸምበታል፣ ጥያቄያችን ተገቢ ምላሽ አላገኘም ብለዋል ውክልና እንዳላቸው የገለጹ ነዋሪዎች። የፌዴሬሽን ምክር ቤት ጥያቄው የደረሰው መሆኑን ገልጾ ምላሹን በመገናኛ ብዙሃን ሳይሆን በቀጥታ ለአቅራቢዎቹ እንደሚያስታውቅ አስረድቷል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል።
የሕዝብ ውክልና ካላቸው መካከል ነን ያሉ አቶ እንድሪያስ ሀፒሳ እና አቶ ኃይሌ አይሳ ለቪኦኤ እንደገለጹት ከሆነ ይህን ጥያቄ ሕዝቡ ማንሳት ከጀመረ ረዥም ዓመታት ተቆጥረዋል። ይሁንና በኢትዮጵያ ዘመን አቆጣጠር ከ2005 ዓ.ም ጀምሮ ለደቡብ ብሔር ብሔረሰቦችና ሕዝቦች ምክር ቤት ጥያቄውን በሕጋዊ መንገድና ሕገ መንግሥቱ በሚያዘው መሠረት ካስገባን እንኳ ያለፉት ዓመታት አጭር የሚባሉ እንዳልሆኑ ይገልጻሉ። ጥያቄዎቻቸውም ግልጽና ቀላላቸው ይላሉ። ያቀረቡት ማመልከቻ እንደሚለውም እኛ ቁጫዎች ከሌሎች የሚለዩን ግልጽ መልክዓ ምድራዊ ክልል ያለን የራሳችን ባህልና ቋንቋ ያለን የጋራ ወይም የተዛመደ ህልውና ያለን እና የስነ ልቦና አንድነት ያለን ህዝብ ነንና ይህ ማንነታችንና በሕገ መንግሥቱ የተከበሩ መብቶቻችን እንዲታወቁልን ነው የጠየቅነው። አንድ ለደህንነቴ እሰጋለሁና ስሜ ይፋ አይደረግ ያሉኝ ከቡድኑ ጋር ያገኘኋቸው ሰው ጉዳዩን የት እንደደረሰ አብራርተውልኛል።
አዋጅ እንደሚለው ከሆነ በጥቂት ጊዜ ውስጥ ምላሽ ማግኘት የሚችል ነው። እንዲያውም የክልል ብሔረሰብ ምክር ቤት በሁለት ዓመት ጊዜ ውስጥ ማየት ይኖርበታል ነው የሚለው አዋጁ። ይሄ አልተደረገም። ጥያቄው በመቅረብ ደረጃ ብቻ ላይ ነው ያለው እንጂ አዎንታዊም አሉታዊም ምላሽ አላገኘንም ከክልሉ። ክልሉ ደግሞ በሁለት ዓመት ውስጥ የማይሰጥ ከሆነ በቸልተኝነቱ ከጸና የፌዴሬሽን ምክር ቤት ያየዋል፣ ጣልቃ ገብቶ የማየትም ስልጣን አለው ይላል በአዋጅ ላይ። ይህም አልተደረገም። አሁን ሶስት ዓመት ነው እንግዲህ፣ ሶስት ዓመት ሆኖትም አልፏል። በአንጻሩ እየሆነ ያለው ተቃራኒው ነው። አስፈጻሚው አካል ያንን እንደ ወንጀል ቆጥሮ ከወንጀል ጋር በማገናኘት የተለያዩ ችግሮችን በመፍጠር ላይ ነው የሚገኘው እንጂ ይሄ ነው የሚባል ምላሽ እስካሁን አልተገኘም።
ጥያቄው ቀደም ሲል ሰላማዊ በሆነና በሰከነ መንገድ ቀርቦ እንደነበረም እኒው ሰው ያብራራሉ። በእርሳቸው እምነት ይህ ሰላማዊና ሕጋዊ የሆነ ጥያቄ ግን በአካባቢው መስተዳደር አካላት ተመሳሳይ ምላሽ አልተሰጠውም።
እየዋል እያደር መወንጀል ተጀመረ። ቀጥታ ባይሆንም ሌሎች ሰበቦችን በመፈለግ እጅግ በጣም ቁጥራቸው ብዙ የሆኑ ሰዎች ሲታሰሩ ለዛ ምላሽ ህዝቡ እንደ መቆጣትና እንዴት ይታሰራሉ ሲባል ያንን አዝማሚያ በመጠቀም ተጨማሪ ሰዎችን ሲያስሩ በ2005ና 6 ዓመተ ምህረቶች በተለይ ነገሩ ተጋግሎ የወረዳ ባለስልጣናትና የዞን ባለስልጣናት እጅ በጣም በማየሉ የሰው ነፍስ ጭምር ነው የጠፋው።
ከዚሁ ጉዳይ ጋር ተያይዞ በቀረበ ክስ ላለፉት ጥቂት ዓመታት ቁጥራቸው ወደ 40 የሚጠጋ ሰዎች ዛሬም በእስር ቤት እንደሚገኙ እኚሁ ስማቸው እንዳይጠቀስ የተማጸኑ ሰው ለቪኦኤ ያብራራሉ። ሌላው ስማቸው እንዳይገለጽ የጠየቁ ሰውም በአካባቢው የሚታይ እውነታ ነው ያሉትን እንዲህ ይገልጹታል።
አሁንም ምን አለ ድብደባ አለ፣ አሁንም ጭቆና አለ፣ አሁንም የህዝብ የመናገር ነጻነት ተነፍጎ ነው ያለው። አሁን ራሱ ሌላው በደል ነው የሚለው ህዝቡ ጥያቄውን አልተወም፣ እየጠየቀ ነው። ከዚህም በተጨማሪ ሌላ ማንሳት የምፈልገው እኛ አሁን ተሰደን ነው ከአካባቢ ከምንሰራበት ከስራ ተፈናቅለን ነው። እኔ አዲስ አበባ የመጣሁት ወድጄ አይደለም፣ ከቤተሰብ ተለይቼ ነው እስከ ዛሬ ያለሁት። መገናኘት ሳልችል አርባ ምንጭ ላይ እየሰራው ነበር። ስለዚህ ዝም ብሎ ስለሚያስሱ ማሰር ስለሚፈልጉ ተሰድጄ ነው የመጣሁት እና ብዙ በርካታ ወጣቶች ከአካባቢያቸው ተሰደው ነው ያሉ።
የቁጫ ህዝብን እንወክላለን የሚሉት ሰዎች እንደሚያስረዱት ከሆነ በዚህ ከሶስት ዓመታት በላይ በሚቆጠር ጊዜ ውስጥ ወደ ክልል ምክር ቤትና ወደ ፌዴሬሽን ምክር ቤት ለ32 ጊዜ ያህል ተመላልሰዋል። በመጨረሻ ከፌዴሬሽን ምክር ቤት አዲስ አበባ መጥተው ያገኙትን ምላሽ እንዲነግሩኝም ጠየቅኳቸው። ተወካዮቹን በአዲስ አበባ ወደ ተለያዩ የመንግሥት መሥሪያ ቤቶች የሚወስዷቸውና ቀደም ሲል ስማቸውን እንዳልገልጽ የነገሩኝ ሰው ይህን መለሱ።
የለም ቁርጥ ያለ ነገር። እንዲያውም አንድ ጊዜ ብቻ ማለት እችላለሁ፣ ከነዚህ ከ32 ዙሮች አንድ ጊዜ ብቻ ውስጥ ባለስልጣናትን አግኝተናል። በአብዛኛው ስንመጣ የሉም ነው የምንባለው። ቋሚ ኮሚቴም ቢሆን የምክር ቤቱ ጽህፈት ቤት ሰብሳቢም ሌላም አፈጉባኤውም የሉም፣ ለስራ ጉዳይ ሄደዋል። በየትኛውም ጊዜ እንደዛ ነው የምንባለው። ስለዚህ በቅርብ ጊዜ መተንም ቢሆን ደብዳቤ ሰጥተናል፣ ያለብንን ችግር ሁሉ አስረድተናል፣ እነሱ መፍታት ያለባቸውን ነገር። ግን ተገቢ ነው፣ ትክክል ነው፣ ቆይቷል፣ የእናንተ የቆየ ነገር ነው ማቅረባችሁ ትክክል ነው፣ ግን እናገኛለን። የማንነት ጉዳይ ቋሚ ኮሚቴ ኃላፊ አሉ፣ አቶ ወርቁ ይባላሉ። እሳቸው ሲመለሱ በስራ ጉዳይ ወጣ ብለዋል፣ ሲመለሱ እንድትገናኙ እናደርጋለን ብለው ስልካችንን ተቀብለው ነው እንግዲህ በዚህ አይነት መልኩ የሸኙንና እስካሁን መፍትሄ የለም።
ከፌዴሬሽን ምክር ቤት ስለ ጉዳዩ በቂ ማብራሪያ አገኛለሁ በሚል የሚመለከተውን ሰው ለማግኘት ከምክር ቤቱ መደበኛ ስልኮች በአንዱ ማለትም በ011-124-23-12 ላይ ደወልኩ። ራሴን አስተዋውቄ ጉዳይን ካስረዳው በኋላ የሚመለከተውን ሰው ለማግኘት ጠየቅኩ። ጥሬን የተቀበሉት ሴት ምላሹን አሁኑኑ ደውለው እንደሚያሳውቁ ነግረውኝ ስልኬን ወስደው ስልኩን ዘጉት። ከጥቂት ደቂቃዎች በኋላ ደወሉልኝ። የቁጫ ህዝብ ተወካዮች የተባለውን ማመልከቻ በርግጥ እንዳስገቡ መልሱንም እነሱ በአካል መጥተው ሊሰሙ እንደሚችሉ እንደነግራቸው አሳወቁኝ። እኔ ግን የጠየቅኩት በጉዳዩ ላይ እንደ ጋዜጠኛ ከሚመለከተው ማብራሪያ እንዲሰጠኝ እንጂ እርስዎ እንደሚሉት መልእክት ለተወካዮቹ ለማድረስ አይደለም አልኳቸው። መልሱ ይኸው ነው ሲሉኝ፣ ታዲያ ይህንን መልስ ተቅሼ ለመናገር እንድችል ስሙን ይስጡኝ ስላቸው የፌዴሬሽን ምክር ቤት ማለት ትችላለህ ብለው አሰናብተውኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጨረሻው ዘገባችን ስናልፍ ዓለም አቀፉ የጤና ድርጅት WHO ባደረገው ጥናት መሰረት በዓለማችን ከሚከሰቱ የሰዎች ሞት በዓመት 12.6 ሚሊዮን የሚሆነው ጤናማ ባልሆኑ የአካባቢ የአየር ንብረት መበረዝ ምክንያት እንደሆነ አረጋግጧል። የቪኦኤ ዘጋቢያችን ሊሳ ሽላይን ያዘጋጀችውን መስታወት አረጋው ታቀርበዋለች።
የዓለም አቀፉ የጤና ድርጅት WHO ጥናት እንደሚያመለክተው የአየር የውሃና አፈር መበረዝ፣ የኬሚካል ብክለት፣ የአየር ለውጥና በአደገኛ ጨረር ምክንያት የአካባቢ አየር ንብረት ተበክሏል። በዚህም ከመቶ በላይ የሚሆኑ የበሽታ አይነቶችና የሰውነት ጉዳቶች ደርሰዋል። በተለይም የሰሜን ምስራቅ እስያና የምዕራብ ፓስፊክ አካባቢዎች በእነዚህ ዋነኛ ችግር ምክንያት የሰው ልጅ ሞት ቁጥር ተበራክቷል። ከአስርት ዓመታት በፊት የሰው ልጅን ለሞት የሚያበቁት በሽታዎች እንደ ተቅማጥ፣ ወባ እንዲሁም የንጹህ ውሃ እጥረትና ከቆሻሻ ጋር ተያያዥነት ያላቸው በሽታዎች ነበሩ። ካለፈው 10 ዓመት ወዲህ ግን በእነዚህ ምክንያቶች የሚከሰቱ በሽታዎች በእጅጉ ቀንሰዋል። የተጣራ ውሃ በስፋት በመዳረሱና የተሻለ የቆሻሻ ማስወገጃ ዘዴዎች መጠቀም በመቻላችን ምክንያት አሁን እየደረሰ ያለውን የተፈጥሮ መዛባትን ባለመረዳትና አስቀድሞ መፍትሄ ባለመበጀቱ ዓለማችን ለከፍተኛ ችግር ተዳርጋለች። የWHO የአካባቢ ጤና ኃላፊ ማሪያ ናይራ እንዳሉት 8.2 ሚሊዮን የሚሆነው የሰው ልጅ ህይወቱን የሚያጣው በአየር ብክለት ምክንያት በተከሰተ በሽታ ነው። እንደ ቀላል የምናየው የሲጃራ ሽታን ጨምሮ
non-communicable diseases as one of the most important epidemics and public health problems that we are facing today.
ከሰው ወደ ሰው የማይተላለፉት ነገር ግን በአየር ንብረት ምክንያት የሚከሰቱት በሽታዎችን ለማከም ጊዜ ይወስዳል። የአየር ንብረት ብክለት በሰው ልጅ ጤና ላይ የሚያመጣው ችግር በጣም አሳሳቢ ደረጃ ላይ ደርሷል። ማድረግ የምንችለው የአካባቢውን ንብረትን ሊበክሉ የሚችሉትን ነገሮች በተቻለን አቅም መቀነስ የምንችል ከሆነ ሊከሰቱ የሚችሉትን በሽታዎችንም መቀነስ እንችላለን።
እንደ ዓለም አቀፉ የጤና ድርጅት WHO ዘገባ በአንጎል ውስጥ የደም ቧንቧ ሲዘጋ የሚፈጠረውን የህመም በሽታ፣ የልብ ህመም፣ ካንሰር እንዲሁም ስር የሰደዱ የመተንፈሻ አካላት በሽታዎች 2/3 የሚሆነውን በዓለማችን የሚከሰተውን ሞት ምክንያት ሆነዋል። ናይራ ለቪኦኤ ዘጋቢያችን እንዳስረዱት ለበሽታው ህክምና ከሚወጣው ገንዘብ ለአየር ንብረቱ ደህንነት የሚውለው ገንዘብ መጠን በእጅጉ ያነሰ ነው።
97% of the medical expenditure, which are trillions of dollars, are going to treatment of a disease, okay? Medical care. And only 3% of those resources are going to prevention.
97% የሚሆነው የህክምና ወጪ ከትሪሊየን ዶላር በላይ ማለት ነው። የሚወጣውም ለበሽታው ህክምና ነው። 3% የሚሆነው ብቻ ነው ችግሩን ለመከላከል የሚውለው።
ለአየር ንብረቱ ጥበቃ ሲባል እንዲሁም በአየር ብክለቱ ምክንያት የሚከሰቱትን በሽታዎች ለመቀነስ በጤና ላይ ችግር የማያመጡ መገልገያዎችን ለምሳሌ በንፋስና በፀሐይ ብርሃን የሚሰሩ ቴክኖሎጂዎችን ለየዕለት ግልጋሎት በስፋት መጠቀም ያስፈልጋል። የንጹህ ውሃ አቅርቦትንና የተሻለ የቆሻሻ ማስወገጃ ዘዴዎችን መጠቀም እንዲሁም አዳዲስ የሚገነቡ ቤቶች ኃይል ቆጣቢ ሆነው ቢሰሩ የተሻለ ነው ሲል ዓለም አቀፉ የጤና ድርጅት WHO አሳስቧል። የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ታክሲያችንም ቱክ ቱክ እያለች ወደ ጫፍ እየደረሰች ነው። ያው ነው አሮጌ ሞተር ካለው እንደዛው ነው። ለማንኛውም
በ1900 እሺ፣
አት ቪኦኤ አማሪክ ላይ በትዊተር ደግሞ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው መስታወት አራጋውና
ሄኖክ ሰማእግዜር ነን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።